ሕፃናትንም አስተዋዮች ያደርጋል። አፌን ከፈትኩ አለከለኩም፣ ወደ ትእዛዙን አፍቅ ያለሁና ስምን ለሚወዱ እንደምታደርገው ፍርድ ወደ እኔ ተመልከት ማረኝም። አካሄዴን እንደ ቃልህ አቅና፣ ኃጢአትም ሁሉ አይግዛኝ። በጣም ቆንጆ ጥቅስ ነው። ኃጢአትም ሁሉ አይግዛኝ፣ ከሰው ግፍ አድነኝ፣ ትእዛዝህንም እጠብቃለሁ። በባሪያ ላይ ፊትህን አብራ፣ ስርዓትንም አስተምረኝ። ሕግህን አልጠበቅሁምና የውሃ ፈሳሽ ከዓይኖቼ ፈሰሰ። እዚህ የእግዚአብሔር ባሪያ የሚናገረው ይገርማል። ምስክርህ ድንቆች ናቸው። ምስክርህ ሲል ቃልህ ማለቱ ነው፣ እግዚአብሔርን ቃል። ስለዚህ ነፍሴ ፈለገቻቸው። የቃልህ ፍቺ ያበራል። ቃሉ በደንብ ስንፈታው መንገዳችን ይበራል። የጨለመው ያልገባን ነገር ሁሉ ቦግ ይላል። የቃል ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል። አፌን ከፈትኩ አለከለኩ ይላል። የሚያለከልክ እንስሳ ውሃ የጠማው ነው። ውሃ የጠማው ሰውነቱ የተቃጠለ እና እንደዚሁ እንደዛ እንደ ውሃ ጥም ነው የጠማው። አፌን ከፈትኩ አለከለኩም፣ ወደ ትእዛዝህን አፍቅ ያለውና ይላል። ስምህን ለሚወዱ እንደምታደርገው ፍርድ ወደ እኔ ተመልከት ማረኝም። እግዚአብሔር ቃል ምሕረት ያመጣል፣ ወደ ንስሐ ይወስዳል። ማረኝም፣ አካሄድን እንደ ቃልህ አቅና፣ ኃጢአትም ሁሉ አይግዛኝ። እንዴት አይነት ድንቅ ቃል ነው! ከሰው ግፍ አድነኝ፣ ትእዛዝንም እጠብቃለሁ። በባሪያ ላይ ፊትን አብራ፣ ስርዓትንም አስተምረኝ። ሕግን አልጠበቅኩምና የውሃ ፈሳሽ ከዓይኖቼ ፈሰሰ። እግዚአብሔርን ሕግ መጣስ ደግሞ ያስለቅሳል። አስደናቂ ቃል ነው መዝሙር 119ን የጻፈው። እግዚአብሔር ይመስገን። በቀደም የጀመርኩትን ርዕስ እቀጥላለሁ። ስለ መጽሐፍ ቅዱስ ጥናት፣ መጽሐፍ ቅዱስ እንዴት እንደምናጠና በቀደም ጀምሬ አንዳንድ ነገሮች ነካ ነካ አድርጌ ሄጄ ነበር። ይሄ እኔ እንድትጠቀሙበት ሀሳብ የምሰጣችሁ ኢንዳክቲቭ ባይብል ስተዲ ይባላል። ብዙ አይነት ባይብል ስተዲ አለ፣ ብዙ አይነት። ይሄ ከዛ ይበልጣል ለማለት ሳይሆን የዚህኛውን ምንነቱንና ጥቅሙን ለእናንተ ለመንገር ነው እና ብትጠቀሙበት ይባርካችኋል ለማለት ነው። ኢንዳክቲቭ ባይብል ስተዲ ምንድን ነው? ቃሉን ማንበብ፣ ካነበቡ በኋላ ቃሉ ደግሞ ትርጉሙን ማየት፣ ምን ትርጉም እንዳለው ማለትም ያን ጊዜ ከ2000 ዓመትም ከዛም በላይ የተጻፈላቸው ሰዎች ሲያነቡት ምን ተረዱ ከሚለው አንጻር ነው። ከዚያ በኋላ ከህይወት ጋር ማዛመድ፣ እነርሱ ምን ተረዱ? ዛሬስ በዚህ በስፔስ ኤጅ የምንኖር በሳይንስ ኤጅ የምንኖር ሰዎች ለእኛስ ትርጉሙ ምንድን ነው? ዛሬ እንዴት ነው ቃሉን በህይወቴ ላይ ስራ ላይ የማውረው ከሚለው አንጻር የምንከተለው ባይብል ስተዲ ኢንዳክቲቭ ባይብል ስተዲ ነው። ይኸውም አንድ ጥቅስ ይዘን ከመብረር ያድነናል። አንድ ቶፒክ ይዘን የፈለግነውን ነገር አእምሯችንም ከዛም ከዛም አምጥተን ከመጨመር ያድነናል። ለቃላቶቹ ክብደት መስጠትን ይጠይቃል። ለነበረው ኮንቴክስት በቃሉ ዙሪያ የተጻፉትን አረፍተ ነገሮች ሁሉ ማጤንን ይጠይቃል። የሀገሩን የሁኔታውን ታሪኩን ብቻ ለማወቅ የምንችለውን ያህል ካልቸሩን ባህሉን የመሳሰለውን ነገር ማወቅ ይጠቅማል። በዛ አንጻር ነው እንግዲህ ዛሬስ ይሄ እግዚአብሔር ቃል ለእኔ ምን ይላል ብለን ወደ ህይወታችን እናመጣለን። በመሰረቱ የእግዚአብሔር ቃል ትርጉሙ አንድ ነው። ጌታ ያንን ቃል ሲጽፍ አንድ ትርጉም ነው ማለት የፈለገው። ነገር ግን የእግዚአብሔር ቃል ሰፊ ስለሆነ በየዘመናቱ ሁሉ ለሚመጡት ትውልዶች ይናገራል። የቀድሞ ትርጉሙ አንድም ቢሆን እግዚአብሔር እግዚአብሔር ስለሆነ ቃሉን እየተጠቀመ ዛሬ በአንድ አረፍተ ነገር በአንድ ቃል ልዩ ልዩ መልእክት ይመጣል። ለእኔ ልዩ መልእክት፣ ለእናንተ እንደ ጊዜው እየተለዋወጠ እንደ ወቅቱ ችግራችን አንዱ ቃል ብቅ ይላል ስናነበው። በዚህ መንገድ ነው እንግዲህ የእግዚአብሔር ምሪት ኢምፖርታንት እንደሆነ አስፈላጊ እንደሆነ ተናግሬያለሁ። ጸሎት አስፈላጊ እንደሆነ ተናግሬያለሁ። በዚህ መንገድ ማጥናቱ ይበጃል። ምክንያቱም እንደጠቀስኩት ወዲያ ወዲህ ብለን የፈለግነውን ከሀሳባችንም ጨምረን ቃሉ ያላለውን አለ እንደ ዘመኑ ትንቢት፣ ዘመኑ ብዙ ትንቢት ይነገራል። ትንቢትን አልንቅም፣ አከብራለሁ፣ እግዚአብሔርም ቃል ያዛል። ግን በዘመኑ የሚፈላው ትንቢት ዝም ብሎ ነው። ዝም ብሎ ባል ያላትን ሴት ባል እሰጥሻለሁ እያለ የሚናገር አይነት ትንቢት እንደዛ እንዳይሆን ሁሉ ከመለኮት ዙፋን እንዲመጣልን የሚረዳ መንገድ ነው። ሶስት መንገዶች አሉት። ይሄ መሰረታዊ ሀሳቦች አሉት። ቃሉን በምናነብበት ጊዜ ኦብዘርቬሽን ያስፈልጋል። ምን ይላል ቃሉ? ቀጥታ ትርጉሙ ምን ይላል ሳንተረጉም፣ ሌላ ምስጢር ሳናወጣ ቀጥታው ምን ይላል፣ ያንን ካየን በኋላ በሁለተኛ ደረጃ ትርጉሙስ ምንድን ነው? ምን ማለት ነው? ምን ማለት ነው? በመጨረሻ ደረጃ ያን ካየን በኋላ አፕሊኬሽን ነው። ለእኔ ህይወት እንዴት ይበጃል? ዛሬ እንዴት ልኑር? ከዚህ ከቃል ውስጥ የማገኘው ምክር ምንድን ነው? የማገኘው ትምህርትስ ምንድን ነው? ግሳጼስ አለው በህይወቴ ላይ? በህይወቴ ስላለው ስለ የትኛው ኃጢአት ነው እግዚአብሔር የሚናገረው? በዚህ መንገድ ጌታ የሰጠንን ቢቻል ኖትቡክ ይዘን የተማርነው ትምህርት አንዳንድ ኖትቡክ ላይ እየጻፍን እንግዲህ መኖር እንችላለን። ሌላው እዚህ ለአንድ መጨመር የምፈልገው ኮሪሌሽን ነው። ኮሪሌሽን ይሄ ቃል አሁን ያነበብኩት ቃል ሌላ ቦታ የት ጋር አለ? መጽሐፍ ቅዱስ ሌላ ቦታ ይህንን ቃል ይተረጉመዋል ወይ? ያብራራዋል ወይ? ለምሳሌ ስለ ሙሴ እባብን መስቀል በምድረ በዳ ኦሪት ዘኍልቍ ውስጥ ይመስለኛል፣ እሱን ስታነቡ ስለ ኮሪሌሽን ጥያቄ ቢኖራችሁ ዮሐንስ 3:16 ላይ አለ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል ይልና በእሱ የሚያምን እንዳይጠፋ የዘላለም ሕይወት ይኖረው እንጂ ብሎ ይናገራል። ስለዚህ ሌላም ቦታ ተጽፏል። መስቀሉ እንግዲህ እዛ ላይ ብቻ አለ ብዙ ብዙ ቦታ እየተደጋገመ ክርስቶስ የተሰቀለበት መስቀል ተነግሯል። እንግዲህ ሌላ ቦታ ያው ሀሳብ መኖሩን መጽሐፍ ቅዱስ ሲያረጋግጥልኝ መሰረቴ ጽኑ ይሆናል ማለት ነው። እና እነዚህ ሶስት ነጥቦች አስታውሷቸው። የተነበበውን ነገር ማየት ወይም ምን ይላል ብሎ መጠየቅ፣ ከዛ በኋላ ማወቅ ትርጉሙ ምንድን ነው ብሎ መጠየቅ፣ ከዛ ላይ ማድረግ ከህይወቴ ጋር እንዴት ላዛምደው። ይሄ በጣም ኢምፖርታንት የሆኑ ነጥቦች ናቸው። ሌላ በቀደም ሁለት ከበድ ያሉ ቃላቶች የግሪክ ቃላቶች ተመልክተን ነበር። አንደኛው ቃል ኤክስጂሲስ የሚለው ቃል ነው። ኤክስጂሲስን እጽፈዋለሁ እዚህ ሰሌዳው ላይ። ይሄ ቃል ነው ኤክስጂሲስ። ኦፍኮርስ ይሄ በእንግሊዝኛ ነው የተጻፈው፣ ነገር ግን ከግሪክ የተወሰደ ቃል ነው። ኤክስ የምትለዋ የመጀመሪያ ሁለት ፊደሎች ኢኤክስ ከውስጥ ወደ ውጭ ማለት ነው። ወደ ውጭ ለምሳሌ ኤግዞስት ስትሉ የመኪና ኤግዞስት ከመኪና ውስጥ ወደ ውጭ የሚወጣው ጭስ ነው። ኤግዜል ስትሉ ከሳምባችሁ ውስጥ ወደ ውጭ መተንፈስ ማለት ነው። ኤክስኦደስ ስትሉ ከከተማ ውስጥ ወደ ውጭ የሚወጣ መንገድ ማለት ነው። ኤክስጂሲስ ደግሞ ከተጻፈው ውስጥ አውጥታችሁ ትርጉሙን ማሳየት፣ ከዛ ውስጥ የተወለደውን ማለት ነው። እና ኤክስጂሲስ በጣም በጣም አስፈላጊ ነው ለመጽሐፍ ቅዱስ ጥናት፣ ምክንያቱም ከዛ ውስጥ የምናገኘው ቃሉ ምን ይላል ነው። ከቃሉ ውስጥ የሚወጣው ቃሉ ድምፁ፣ የቃሉ ድምፅ ምንድን ነው? ምን እያለ ነው ቃሉ? እግዚአብሔር ምን እየተናገረ ነው? ይሄ ነው በጣም 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 አስፈላጊ ነጥብ። ይሄንን ነጥብ ብንከተልና ትኩረት ብንሰጠው ከእግዚአብሔር ቃል ውስጥ የፈለገንን ትርጉም እያወጣን ባልተከፋፈልንም ባልተጣላንም ነበር። ውስጥ ያለውን ምስጢሩን ቆፍሮ ወደ ውጭ ማውጣት፣ ቃሉ የሚለውን መጭመቅ እና መተርጎም። ይኸው ምን ማለት ነው? ከሌላ ሰው የተቀበልነውን ሳይሆን ወይ አንድ ሰባኪ ሲሰብክ ከሰማነው ሳይሆን ካደግንበት ባህል ያንኑ ትተን የልባችንን ስሜት የአስተሳሰባችንን ዝንባሌ ያንኑ አውጥተን ትተን ከቃሉ ውስጥ የሚወጣውን ትርጉም ያንን እንቁ የሆነውን ዳያመንድ የሆነውን ነገር ከውስጥ ማውጣት ማለት ነው። በቀደም እንደተናገርኩት ፖሊስ አንድ ሰው ሲይዝ አጥብቆ ነው የሚመረምረው። ብዙ ጥያቄዎች በመጠየቅ ያንን ሰው እውነቱን ለማግኘት ወንጀሉን ይስራ አይስራ ለማወቅ ፖሊስ ይመረምራል። እኛም ቃሉን ስናነብ ያንን ሚና መከተል ይኖርብናል። እንደ ፖሊስ ሆነን የተለያዩ ጥያቄዎች በመጠየቅ የቃሉን ምስጢር ለማግኘት እንድንችል። በዚህ እንግዲህ እግዚአብሔር ይረዳል፣ መንፈስ ቅዱስ ይረዳል። እኛ አይደለን የምናደርገው። እኛ ስንታዘዝ፣ ተገቢውን እርምጃ ስናደርግ መንፈስ ቅዱስ መስሪያ ጎዳና ያገኛል። ከናካቴው እኮ ካላነበብኩት ቃሉን መንፈስ ቅዱስ ሊሰራ አይችልም። በንባቤ እንኳ በማንበቤ እንኳ ተጠቅሞ መንፈስ ቅዱስ ቃሉን በሕይወቴ ይሰራል። እንደዚህ ደግሞ ጠለቅ አድርገን ደግሞ ስናጠናው እኛ መንፈስ ቅዱስ መንገድ ያገኛል። ቃሉን ለኛ የሚገልጽበት መንገድ ያገኛል። እና አንድ ማቃቸው ሰው ነበሩ። ቤታቸው ሲሄድ ገና እልፍኝ ውስጥ ስትገቡ፣ ፊት ለፊት ያለው ክፍል ስትገቡ አንድ ጠረጴዛ አለ። እዛ ጠረጴዛ ላይ መጽሐፍ ቅዱሱ የኢትዮጵያ ሰንደቅ ዓላማ ለብሶ ተከፍቶ ቁጭ ብሏል። የሚያነበው ሰው የለም፣ በዛ የሚያልፍ የለም። ያ ግን ሰንደቅ ዓላማው የኢትዮጵያን ሰንደቅ ዓላማ ተጎናጽፎ ያ መጽሐፍ ቅዱስ እዛ ውሎ ያድራል። እኚህ ሰው የራስጌያቸው መጽሐፍ ቅዱስ ሌላ የላቸው። እንደዚህ መጽሐፍ ቅዱስ የሚጠቀሙ ሰዎች አሉ። እንደ ነገሩ ወደ ጥንቆላም ይጠጋል መሰለኝ። መጽሐፍ ቅዱስ ተንተርሰው የሚተኙ ሰዎች አሉ። አንዳንድ ሰዎች ቢላዋ ተንተርሰው ያድራሉ። ሰይጣን ቢላዋ አይወድዱ አላውቅም። ሰይጣን በቢላዋ ብዙ ሰው ሲወጋ ይቻለሁ። እኔ ግን ሰይጣን ያርቃል ብሎ ቢላዋ ተንተርሰው የሚያድሩ ሰዎች አሉ። እና መጽሐፍ ቅዱስም በመንተራስ የትም አይደርስም፣ ምንም ጥቅም የለው። በሰንደቅ ዓላማ ብትሸፍኑት፣ ሀር ብታለብሱት፣ ምንም ብታደርጉለት የእግዚአብሔር ቃል ሲነበብ ነው። በዚህ በምለው መንገድ አሁን ሲጠና ያን ጊዜ ህይወት ይሆናል እንጂ ዝም ብለን አማትበን አይናችንን ጨፍነን አንዱ ጋር ከፍተን በቃ እግዚአብሔር ለእኔ ያለው ቃል ይሄ ነው ዛሬ ብለን አንድ ጥቅስ አንብበን ከቤት መውጣት ያ ጥንቆላ ነው። ጥንቆላ ነው ያ። እንግዲህ ይሄ ነው ኤክሴጂስ። እግዚአብሔር ሆይ ምን እያልህ ነው ብለን እንድንጠይቀው የሚያስችል ይሄ ነው። ሌላ ሁለተኛው ቃል፣ እሱንም ቃል እጽፈዋለሁ። አይሰጂሽስ የሚል ቃል ነው። ያኛው መጀመሪያው ኤክሰጂሽስ፣ ይህ ደግሞ አይሰጂሽስ። እቺ ሶስቷ ፊደል አይስ የምትለዋ ኢአይኤስ ከውጭ ወደ ውስጥ ማለት ነው። ከውጭ ወደ ውስጥ ማለት የሌለውን ሀሳብ ከዛም ከዛም ሰብስበን ቃል ውስጥ መክተት፣ ወደ ውስጥ ማስገባት ማለት ነው። እግዚአብሔር ያላለውን አለ፣ እግዚአብሔር ያልተናገረውን ተናገረ። የሌለውን ሀሳብ አምጥቶ ቃል ውስጥ መጨመር። ይህም ቅድም እንዳልኩት ከውጭ የተማርነው ሊሆን ይችላል፣ ከባህል የመጣ ለምሳሌ ራሱን የሚረዳው ሰው እግዚአብሔር ይረዳል ይላል መጽሐፍ ቅዱስ እያሉ ሰዎች ሲጠቅሱ ሰምታችኋል። እግዚአብሔር የሚረዳው ራሱን የሚረዳው ሰው ነው ይላል መጽሐፍ ቅዱስ ብሎ የሚጠቅሱ ሰዎች አሉ። እንዲህ ያለ ጥቅስ መጽሐፍ ቅዱስ እንደውም የለም። ከየት ያገኙት? በአፈ ታሪክ ነው። አንዱ ከአንዱ እንዲህ አይነቱን ሀሳብ እንዳንጨምር። አይሰጂሲስ ያንን ማድረግ ማለት ነው። የራሳችንን ቅድመ ሀሳብ፣ ዝንባሌ፣ ስሜታዊነትን፣ የራሳችንን አጀንዳ ባለቤቴን መጀመሪያ ይቼ ስወዳት መጀመሪያ ጊዜ 16 ገጽ የፍቅር ደብዳቤ ጻፍኩላት። እዚያ ተገኘ ጉዳ ትስቃለች። 16 ገጽ ደብዳቤ ጻፍኩላት። ባይብል ተገለበጠ ማለት ትችላላችሁ። ከአዳምና ከሔዋን ነው ደብዳቤው የሚጀምረው። ከአዳምና ከሔዋን ይጀምርና ነገሩ ዞሮ ዞሮ መንፈሳዊ ለመምሰል ነው። መንፈሳዊ ነኝ ነው ባክሽ አግቢኝ ነው ነገሩ። ነገር ግን ያን ደብዳቤ ጽፌ ላኩላት። በሙሉ ጥቅስ ብቻ ነው። በሙሉ የሚናገረው ስለ እግዚአብሔር ሰዎች ነው የሚናገረው። ስብከት ነው ማለት ትችላላችሁ። እንግዲህ ያንን መጽሐፉን እኔ የተጠቀምኩት ለአጀንዳዬ ነው፣ ለፈለግኩት አጀንዳ። ብዙ ጥቅሶች ተጠቅሜያለሁ። ያን ጊዜ እንዲሁ መጽሐፉም አልገባኝ፣ እኔ ለምፈልገው አጀንዳ ተጠቅሜበታለሁ። በነገራችሁ ላይ ደብዳቤውን አልመለሰችም። እስከ ዛሬ እያነሳን አንዳንዴ እንጨቃጨቃለን። የደብዳቤ መልስ አልመጣም እያልኩ እና እግዚአብሔር የወደደውን ሳይሆን እኛ የወደድነውን ነገር ቃል ውስጥ ማስገባት፣ ቋንቋውን ሳናስተውል፣ ባህሉን ሳናስተውል፣ ቃላቶችን ሳንመረምር ዝም ብለን የፈለግነውን ትርጉም እንሰጣለን። ያልተጻፈውን እናነባለን ማለት ነው። እና በዚህ መንገድ የእግዚአብሔርን ቃል የሚጠቀሙ በጣም ብዙ ሰዎች ናቸው። እኛም ባለማወቅ ብዙ ጊዜ አድርገነዋል። እኔም አድርጌዋለሁ። እምነት ከመስማት ይመጣል፣ መስማትም ከእግዚአብሔር ቃል በእግዚአብሔር ቃል። እና ይህንን ልብ እንድትሉ እፈልጋለሁ። እንግዲህ እነኛ ሶስት ነጥቦች አስታውሱ። ያነበብነውን መቃኘት፣ ምን ሆነ ብሎ መጠየቅ፣ ከዚያ በኋላ ምን ማለት ነው ብለን መጠየቅ፣ ከዚያ ደግሞ በሕይወታችን ውስጥ ለስራ ማዋል። ይህን ሁሉ እንግዲህ በጸሎት ሊታጀብ ይገባል። በቅድሚያም በኋላም እግዚአብሔር ሆይ እኔ እንግዲህ ቃልን ወዳለሁ፣ እኔ ይህን አድርጌያለሁ፣ አንተ ደግሞ ተጨመርበትና ጌታ ሆይ ቃልህን አብራራልኝ ብለን በጸሎት ሊታጀብ ያስፈልጋል። የመንፈስ ቅዱስን ምሪት ልንጠይቅ ያስፈልጋል። የቃሉ ጥማት ቅድም አለከለኩ እንዳለው የመዝሙር ጸሐፊው ቃሉ እንዲጠማን ያስፈልጋል። ዲሲፕሊን ደግሞ ይጠይቃል። ዲሲፕሊን ለዚሁ ጉዳይ ቃል ለይቶ ለእግዚአብሔር ቃል ጊዜና ሰዓት ለይቶ መስጠት ያስፈልጋል። እንግዲህ ይሄ ሲሆን ከአጉል ትርጉም ከአጉል እንትን እንተርፋለን። ብዙ ደግሞ መረጃዎች አሉ። መጽሐፍ ቅዱስ ስታጠኑ በተለይ እዚህ ምዕራብ ሀገር የምንኖር ሰዎች ብዙ መረጃዎች አሉ። እንደ ባይብል ኮንኮርዳንስ ጥቅስ ማውጫዎች፣ እንደ ባይብል ዲክሽነሪ መዝገበ ቃላቶች፣ እንደ ኮሜንተሪዎች ልዩ ልዩ ምሁራን ፕሮፌሰሮች የሰጧቸው ሀሳቦች፣ የግሪክ ትርጉሞች፣ የሂብሩ ትርጉሞች የመሳሰሉ ብዙ ብዙ አሉ። አገሩ ሞልቷል። ኪሳችሁን ይጭነቀው እንጂ ሞልቷል አገሩ። እነዛን አውጥቶ በእነዛ መደገፍ። አንድ ሰባኪ ሲናገሩ፣ አስተማሪ ሲናገሩ አንድ ስብከት ለማዘጋጀት እሁድ ጠዋት 20 ሰዓት ይፈጃል አሉ። 20 ሰዓት ዝም ብሎ መንፈስ ቅዱስ ይናገራል ብሎ መጽሐፍ ቅዱስ ይዞ መነሳት መንፈስ ቅዱስን በጣም ለሚሰሙ ሰዎች ይሰራ ይሆናል። 20 ሰዓት ይፈጃል። እግዚአብሔር ቃል ምንድን ነው የሚለው ብሎ አጥንቶ ተዘጋጅቶ ከዛ በኋላ የእናንተን ድርሻ ካደረጋችሁ በኋላ መንፈስ ቅዱስ ደግሞ የፈለገውን ያድርግ። እኛ ግን ሳንዘጋጅ ዝም ብለን መንፈስ ቅዱስን ኤክስኪውዝ እያደረግን ሳንዘጋጅ ፑልፒት ላይ መውጣት ትልቅ ነውር ነው። የምናገለግለውንም ህዝብ መበደል ነው። ብዙ ሰዎች እንደዚህ ሲያደርጉ አያለሁ። ሳይዘጋጁ ጥቅሱን ሳያጠኑት ፑልፒት ላይ ይወጣሉ። ከዛ ላይ እባክህ መንፈስ ነው የሚናገረው። መንፈስ ቅዱስ ጭንቅላታችሁን አውልቃችሁ ጣሉ አላለም። በቀደም እንደተናገርኩት ይህን ትልቅ ኳስ የሚያህል ነገር አንገታችን ላይ ያስቀመጠው እንድንጠቀምበት ነው። እጅ እግር እንደምጠቀሙሉ፣ አይን ጆሮ እንደምጠቀሙሉ ጭንቅላቴ እንደምጠቀማለሁ። ልዩነቱ ምንድን ነው? ጭንቅላቴ በመንፈስ የታደሰ መሆን አለበት። በእግዚአብሔር መንፈስ የታደሰ ክርስቶስን የመሰለ ልብ እንዲኖረኝ ያስፈልጋል እንጂ ክርስቲያን ከሆንክ በኋላ ማሰብ አቁም፣ ጭንቅላትን አውልቀታል የሚለው የእግዚአብሔር አመራር አይደለም። አዎ ጥሩ። አሁን ወደ መጽሐፍ ቅዱስ እንሄድና በቀረኝ ጊዜ ውስጥ አንዳንድ ጥቅሶች እንመለከታለን። ማቴዎስ 25 አንድ ጥቅስ አለ። ለምሳሌ ይህን ጥቅስ እንዴት ላበላሸው እንደምችል ልንገራችሁ። ማቴዎስ 25 አውጡና ሁላችሁም እናንብበው። ስለ 10ቱ ደናግል የሚናገር ነው። ሁላችሁም አውጡ እስቲ መጽሐፍ ቅዱሳችሁን። ማቴዎስ 25ን አውጡና በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም እና ልባሞቹ ግን ከመብራታቸው ጋር በማሰባቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእናንተና ለእኔ ባይበቃስ ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩቱ ቆነጃጅት መጡና ጌታዊ ጌታዊ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ይላል። ከቁጥር 1-15 ያለው ነው። እስከ 13 ያለው እንግዲህ ንቁ። አሁን ይህንን በብዙ መንገድ ስሰማ ያደግኩት ነገር ነው። ባጭሩ ምንድን ነው የሰማሁት ስብከት? ቆነጃጅቶቹ 10 ናቸው። እነዚህም 10ሩ ክርስቲያኖች መሆናቸው ነው። 5ቱ ዘይት አላቸው፣ 5ቱ ዘይት የላቸውም። ዘይት ማለት መንፈስ ቅዱስ ስለሆነ ዘይት ያላቸው በመንፈስ ቅዱስ ተሞልተዋል። ዘይት የሌላቸው ክርስቲያኖች ናቸው፣ ግን መንፈስ ቅዱስ የላቸውም። ስለዚህ ዘይት ስለሌላቸው ህይወታቸው የእንቅልፍ ህይወት ነበር። የሚረሙ ክርስቲያኖች አልነበሩም። እነዛ ግን በመንፈስ ቅዱስ የተሞሉት ዘይት ያላቸው ተነጠቁ። እነዚህ ግን የሌላቸው ቀሩ። እንግዲህ ጉዱ የሚፈላ ወደ ታች ነው። ሂዱና ግዙ ይሏቸዋል። እንዴት ነው? የት ነው መንፈስ ቅዱስ የሚሸጠው? ገበያ አለው? ሄዶ የሚቀዳበት ቦታ? ይሄ ችግር የመጣው በምን ምክንያት ነው? ጌታ ያስተማረውን ነገር ቃላቶቹን ለእያንዳንዳቸው ትርጉም መፈለጉ ላይ ነው ስህተቱ። እነዚህ ዘይት ያላቸው እንደዚህ ናቸው፣ ዘይት የሌላቸው እንደዚህ ናቸው የሚለው ትርጉም አሰጣጥ ላይ ነው። መልእክቱ ያለው መጨረሻው ቁጥር ላይ ነው። ቁጥር 13 ላይ ነው። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ጌታ መናገር የፈለገው ይችን ነው። መልእክቱም ይሄ ነው። ይሄ ክፍል ከቁጥር 1 እስከ 13 ያለው ምን ማለት ነው ብለን ስንጠይቅ ይሄ ነው። ቀኒቱና ሰዓቱን አታውቁምና እንግዲህ ንቁ። ብዙ ጊዜ ነኝ ፓራቦልስ የሚባሉት ወይም ምሳሌ የሚባሉት ታሪኩን ለማሳካት ተብሎ ጌታ ሙሉ ታሪክ ይነግረናል። ሌላም ጠቅስላችኋለሁ። በቀደምም የሩህሩህን ሳምራዊ ጠቅሼላችኋለሁ። ጌታ ታሪክ በምሳሌ ነው የሚያስተምረው። ጌታ በምሳሌ ስለሚያስተምር ይህንን እንደ ምሳሌ አድርጎ ሰጣቸው። ይሄን ያለው አንዲት ነገር ለማለት ነው። ይሄ ሁሉ ዝርዝር የተሰጠው አንዲት ነገር ንቁ፣ ቀኑና ሰዓቱን አታውቁም ለማለት ነው እንጂ እዚህ ላይ ዘይት ማለት መንፈስ ቅዱስ ነው ለማለት አይደለም። ዘይት የተባለበት ቦታ ሁሉ መንፈስ ቅዱስ ነው ማለት አይደለም። እርግጥ አሉ ቦታዎች፣ ውሃም ሲባል መንፈስ ቅዱስ እንደሆነ የሚናገርበት ቦታ አለ። ግን ውሃ ባለ ቁጥር መንፈስ ቅዱስ ነው ማለት አይደለም። ዘይትም አኖይንቲንግ ሲል ዘይትም መንፈስ ቅዱስ እንደሆነ የሚናገርበት ቦታ አለ። ግን ውሃ በጠቀሰ ቁጥር መንፈስ ቅዱስ ነው ብሎ መተርጎም ትክክል አይደለም። በዚህ ስህተት ነው አምስቱ መንፈስ ቅዱስ አላቸው አምስቱ መንፈስ ቅዱስ የላቸውም ተብሎ ህዝበ ክርስቲያን ሁለት ቦታ የተከፈለበት። ዋናው ነገር አምስቱ ተኙ፣ አምስቱ ግን ተዘጋጅተው ጠበቁ። ምስክርነታቸውን በምስክርነታቸው ዓለምን እያበሩ ጠበቁ። እነዛ ምስክርነት አልነበራቸው፣ ምስክርነታቸው ጠፍቶ ነበር እና ጌታ ሲመጣ እነሱ ቀሩ። ዞሮ ዞሮ መልእክቱ ንቁ ላይ ነው እንጂ እያንዳንዱን መንግስተ ሰማያት ማለት ይሄ ነው፣ ሙሽራ ማለት ይሄ ነው፣ አስርቱ ቆነጃጅት እነዚህ እንደዚህ ናቸው፣ አምስቱ እንዲህ ናቸው፣ አምስቱ እያል ዝርዝሩ ውስጥ መግባት የፓራቦል አተረጓጎምን ፕሪንሲፕል ያበላሻል። እዛም በቀደም የተናገርኩት ሩህሩህ ሳምራዊ ታሪክ ላይ ይህው ነገር ሲደገም እናያለን። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በሌቦች ወንበዶች መሀል ወደቀ። ከዛ ላይ ተራ በተራ ካህናትም ሌዋውያንም እየመጡ ራቅ እያሉ ያልፉ ነበር። ሳምራዊ መጣ፣ ጠጋ ብሎ አየው፣ አዘነለት፣ ቁስሉን በዘይት ቀባው፣ ብድግ አድርገው አህያው ላይ ጫነው እና ወደ ማደሪያ ቤት ወሰደው። እዛ ከፈለለት እና ስመለስ ተረፈውን ከፍልሃል ነው ብሎ ጥሎ ሄደ። ነገሩ የመጣው በምንድን ነው? አንድ ሰው መጥቶ ጎረቤቴ ማን ነው ብሎ በሕግ የተነሳ ነው። ጎረቤቴ ማን ነው ብሎ ስለጠየቀው ጌታ ኢየሱስን ጎረቤት ማን ነው እያልክ አትጠይቅ። ቁጭ ብለህ አንተ ሄድና ጎረቤት ሁን። ለምታውቀውም ለማታውቀውም ደግ በማድረግ አንተ ለሰው መልካም ጎረቤት ትሆናለህ ሊለው ፈልጎ ነው ይህን ሁሉ የተናገረው እንጂ ሴንት ኦጉስቲን እንደተናገረው በቀደም የሆቴል ቤቱ ጠባቂ ሐዋርያው ጳውሎስ ነው ይሄ ያ ነው እያለ በቀደም አንብቤላችኋለሁ ዝርዝሩን። እዛ ውስጥ የገባ ኦጉስቲን እያንዳንዱን ቃል ለመተርጎም ፈልጎ ነው። ፓራብል ስትተረጉሙ የተለየ መንገድ አለው። ፓራብል የሚተረጉምበት እንደ ፖኤትሪ አይነት ነገር አለ። የተለያዩ ስነ ጽሁፎች አሉ። እያንዳንዱ ስነ ጽሁፍ እንደ መልኩ አይቶ እንደ መልኩ መተርጎም ያስፈልጋል። ለምሳሌ አፖካሊፕቲክ ሊትሬቸር የሚባል አለ። የዮሐንስ ራእይ የዮሐንስ ራእይ በጣም የሚያስቸግረን በዚህ ምክንያት ነው። አፖካሊፕቲክ ነው። የተሰወረ ብዙ ነገር አለው። የተሸፈነ ነገር አለው። ስለ ሰባት መላእክት፣ ስለ ሰባት መቅሰፍት፣ ስለ ሰባት ምናምን የሚናገር ነገር ነው። እሱ ደግሞ በልዩ መንገድ ነው የሚተረጎመው። ስለዚህ ይህንን ማወቅ ይጠቅማል እና ማቴዎስ 25ን በዚሁ አልፈዋለሁ። ጌታን ታሪክ የተነገረው አንዲት አረፍተ ነገር መጨረሻ ላይ ጽፎልናል። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ፣ አለበለዚያ ዘይት መንፈስ ቅዱስ ነው ካልን ዘይት ይሸጣል እንዳልነው ሁሉ እንዳለው ቃሉ ላይ መንፈስ ቅዱስም ይሸጣል ልንል ነው እና የማያዋጣ ትርጉም መሆኑን ልጠቁም ፈልጌ ነው። ሌላው ዮሐንስ ምዕራፍ 2 ላይ አላነበውም፣ ታሪኩ እንዲሁ ዘረዝረዋለሁ። ቃና ዘገሊላ ሰርግ ነበር። ጌታ ኢየሱስ ወደዚያ ተጠራ። የጌታም እናት ቅድስት ማርያም እዛ ነበረች። ጠጁ ወደ ማለቁ ሲል መቼም ሴቶች ከጓዳ አይጠፉምና የሰማች ይመስለኛል። ጠጅ አለቀ ብሎ ሲሉ በተበቱ ሄዳ ነገረችው። ከዛ ጥቂት ተነጋገሩ፣ ያለውን አለ። ከዛ በኋላ እነኛን ስድስት ማድጋዎች ውሃ ሙሉ አለ፣ ተሞላ። ወዲያው ከፍታቸው አድሮ አለ ጠጅ ሆኖ ተገኘ። እና ባለቤቱ ሰዎች መጡና እንዴት ነው መናኛውን ጠጅ ወደ ኋላ የት አቆይተህ ነው መናኛውን ጠጅ እንዴት እንዲያረክ መልካሙን ጠጅ እንዴት ወደ ኋላ ቆይኸው? እንደ ደንቡ ሰው ሲሰክር ነው የሚሰጠው መናኛ ጠጅ። ልዩነቱን ስለማያውቅ ሰው ሲሰክር ነው፣ አንተ ግን ጥሩን ጠጅ አቆይኸው ወደ ኋላ ብለው ይናገራሉ። የዮሐንስ ወንጌልን ጽሑፍ ባህሪ መረዳት ያስፈልጋል። አንዳንድ ሰዎች አሁን ከዛ ክፍል የሚማሩት ከዮሐንስ ወንጌል ምዕራፍ 2 አንዳንድ ሰዎች የተማሩት መሰላችሁ ጠጅ መጠጣት ይፈቀዳል የሚል ነው የተማሩት። መልእክቱ ጠጅ ይፈቀዳል ለመጠጣት ይፈቀዳል ለማለት አይደለም የተጻፈው፣ እንደዛ ለማለት አይደለም የተጻፈው። ጠጅ ይጠጣል መጠጣት ይቻላል ለማለት አይደለም የተጻፈው። የቃና ዘገሊላ ተአምር የሆነው አንዳንዶቹ ማርያም ታማልዳለች፣ ያም ክፍል ማርያም ታማልዳለች የሚለውን መልእክት ለማቅረብ አይደለም። ምክንያቱም ሌላ ቦታ ላይ ሌላ አማራጭ እንደሌለ ዘግቶታል ቃሉ። አንዳንዶቹ ደግሞ እናቱን ደፈራት፣ በአጉል አነጋገር አነጋግራት የሚል መልእክት የሚያገኙ አሉ። የመሳሰለ ትርጉም ሰዎች ይዘው ይሄዳሉ። እዛም ላይ ይሄ ነገር ጌታ ተናገረው ያደረገው ዮሐንስ ሲጽፍ መልእክቱን መጨረሻ ላይ ይነግረናል። ቁጥር 11 ላይ ምዕራፍ 2 11 ላይ ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ ክብሩንም ገለጠ ደቀ መዛሙርቱም በእርሱ አመኑ። ቁም ነገሩ ያ ነው። ቁም ነገሩ ያ ነው። ቁም ነገሩ ያ ነው። የነበረው የጥንቱ የአይሁድ ስርዓት በእነዚያ በስድስት ማድጋዎች ነው የምንረዳው፣ የመርጨትና የመታጠብ ስርዓት፣ የጥንቱ የሙሴ ስርዓት አሮጌው ጠጅ አለቀ። አዲሱ ጠጅ በኢየሱስ ክርስቶስ መጣ። እግዚአብሔር ለሰዎች ችግር ደረሰ። እሱ ደግሞ ውሃን ወደ ጠጅ በመለወጡ የፍጥረት ሁሉ ብሔር የፍጥረት ሁሉ እግዚአ ብሔር መሆኑን ገለጠ። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ ክብሩንም ገለጠ ደቀ መዛሙርቱም በእርሱ አመኑ። መልእክቱ ይሄ ነው እንጂ ከዚህ ውስጥ ጠጅ ጠጡ የሚል መልእክት አናገኝም። ወይንም ማርያም ታማልዳለች የሚል መልእክት አናገኝም። ወይም ደግሞ ለሰው መናኛ ጠጅ ስጡ መጀመሪያ፣ በኋላ ጥሩን ጠጅ ስጡ የሚል መልእክት አናገኝም። አለበለዚያ ከእግዚአብሔር ጋር ተቃራኒ የሆነ ትርጉም ላይ ልንወድቅ እንችላለን። ይኸው ማርያም አማለደች ሄዳ እንዲህ አለች የሚለው ከእግዚአብሔር ቃል የወጣ ትርጉም ነው። ከዛ የወጣ ትርጉም ነው። አንዱ ምሳሌ እሱ ነው። ሶስት ምሳሌ ሰጠዋችሁ እንግዲህ ማቴዎስ 25 ዮሐንስ 2 ሉቃስ 10 የደጉ ሳምራዊ ሌላው ዮሐንስ ራእይ ምዕራፍ 3 ቁጥር 15 እና 16 እናነባለን። ይሄም በጣም አስፈላጊ ነገር ስለሆነ ነው ያመጣሁት። ብዙ አሉ እንደዚህ መጽሐፍ ቅዱስ ውስጥ አጉል ትርጉም የተደረገባቸው የገባን እየመሰለን ተቀብለንም የምንሰብካቸው አሉ ሳንረዳ ትርጉሙን። ይሄኛው ዮሐንስ ምዕራፍ 3 ቁጥር 15 እስከ 16 ላይ ያለው ነው። ልብ በሉና አዳምጡ። ለሎዶቅያ ቤተ ክርስቲያን የተጻፈው መልእክት ነው። እዛ ላይ ጌታ ሲናገር በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ፣ በራድ ወይም ትኩስ ብትሆን መልካም በሆነ ነበረ፣ እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ካፌ ልተፋ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትን ሀፍረት እንዳይገለጥ ነጭ ልብስ እንድታይም አይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እንዴት ነው በራድ ወይም ትኩስ አይደለም፣ በራድ ወይም ትኩስ ብትሆን መልካም በሆነ ነበር ይላል። እሺ በራድ ማለት ቀዝቃዛ ክርስትና ነው ብንል፣ ትኩስ ደግሞ የጋለ ክርስትና ነው ብንል ጌታ ግን በራድ ብቻውን ጥሩ ነበር አላለም። በራድ ወይም ትኩስ አይደለህም፣ በራድ ወይም ትኩስ ብትሆን መልካም በሆነ ነበር። በራድ መሆን እንዴት መልካም ሆነ? ያላገኘነው ምስጢር አለ ማለት ነው። በቀጥታ ይህን ወስደን ስንቀበል ስህተት ላይ እንወድቃለን። እዚህ ላይ የሚያስፈልገው ለሁሉም ሰው ይሄ ግልጽ እንዳልሆነ ይገባኛል። ነገር ግን ሂስቶሪካል ኮንቴክስት አለው፣ ታሪካዊ የተያያዘ ነገር አለው። ሎዶቅያ የታወቀ የጨርቅ ፋብሪካ ነበራት። በዚያን ጊዜ በጣም የታወቀች ከተማ ነበረች ሎዶቅያ፣ እና የጨርቅ ፋብሪካ ነበራት። ሁለተኛ ሜዲካል ክሊኒክ ነበራት፣ የአይን መድኃኒት በዛ ይሰራ ነበር። አይን ላይ የሚደረግ መድኃኒት በዛ ይሰራ ነበር። ቀጥሎ ሶስተኛ ሎዶቅያ ቀዝቃዛ ውሃ የሚጠጣ አልነበራትም። ውሃ የሚያመጡት ከሩቅ የሮማ መንግስት ገንዳ፣ የሲሚንቶ ገንዳ ሰርቶ በጣም ከሩቅ ነው፣ በገንዳ ነው ውሃው ፈሶ፣ በቦይ ገንዳ ነው ውሃው መጥቶ ከተማ ውስጥ ህዝቡ የሚጠጣው። ከተማው እስኪደርስ ድረስ በጣም ይሞቃል ውሃው። ውሃው ስለሚሞቅ ሰዎች የሚያገኙት ውሃ ለብ ያለ ነው። የሚጠጣ ውሃ በሎዶቅያ አስቸጋሪ ነበረ። በራድ ወይም ትኩስ ብትሆን መልካም ነበር። በራድም ውሃ ሪፍሬሽ ያደርጋል፣ ትኩስም ውሃ ለገላ መታጠቢያ ለመሳሰሉ ይጠቅማል፣ ሁለቱም ይጠቅማል። ስለዚህ ጌታ ምን በሚለው በራድ ወይም ትኩስ ብትሆን መልካም ነበረ፣ አሁን ግን ልብ ያልክና ልብ ያለ ውሃ ለምንም አይጠቅምም፣ አትረባም። ያንን ሲጠቅስ ነው ልክ ከተማቸው ውስጥ በሚሆነው ነገር ነው የሚያስተምራቸው። ወይ ሙቅ ወይ ቀዝቃዛ ብትሆን ወድ ነበር። እንደዚህ ማለት ነው እንጂ በክርስትና ሕይወትህ ሙቅ ብትሆን ወይም ቀዝቃዛ ብትሆን ወድ ነበር ማለቱ አይደለም። እሺ፣ ሙቁን እሺ ተርጉመው፣ የጋለ የነደደ የጋለ ክርስትና ሊሆን ይችላል። በራዱንስ ቀዝቃዛውንስ እንዴት መረጠው? በዚህ አንጻር ሊተረጎም ይገባል። ይሄ ከሎዶቅያ ታሪክ ጋር የተያያዘ ነው። እንግዲህ አሁን ስለ ጨርቃጨርቅ ፋብሪካ ነግሬያቸዋለሁ፣ ስለ አይን መድኃኒት ነግሬያቸዋለሁ፣ ስለ ውሃው ደግሞ ነግሬያቸዋለሁ። አሁን መልሼ አነበዋለሁ ክፍሉን። ተመልከቱ እንግዲህ እንዴት ነው የምትረዱት። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ፣ በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ልብ ስላልክ በራድም ወይም ትኩስ ስላልክ ካፌ ልተፋ ነው ማልተፋሪና ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ በዛ በጨርቅ ፋብሪካ ምክንያት ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም እውርም ጎስቋላና ምስኪን ድሃም ይለዋል። ምንም እንኳ ፋክቶሪ ቢኖራችሁ ብዙ ሀብት ብታገኙ ሁላችሁ ሰራተኛ ብትሆኑ ግን በስጋ ነው እንጂ በመንፈስ ጎስቋላና ምስኪን ናችሁ። እውርም የተራቆትን ብትሆን እውርም የተራቆትን መሆንን ስለማታውቅ ምንም እንኳን የመድኃኒት የአይን መድኃኒት ፋብሪካ ከተማችሁ ውስጥ ቢኖርና ለአካባቢ ሁሉ በአይን ህመም በኩል ብትተርፉም እናንተውን ስፒሪቹዋሊ እውር ናችሁ፣ ተራቆታችሁ ናችሁ። ይህን ግን አታውቁም። እና የነጠረው ወርቅ ተጎናጽፎን የራቁትነትን ሀፍረት ይውላችሁ። ጨርቃ ጨርቁ ነገር መጣ እንደገና። ጨርቃ ጨርቁ ጨርቅን ብትሰሩ እናንተ ነገር ግን ራቁት ናችሁ እና የምትኳለውን ኩል ወደ አይኑ መጣ። ከኔ ትገዛ ዘንድ እመክርሃለሁ። ይሄ ክፍል እንደዚህ ማለት ነው እንጂ በክርስትና ህይወት ግለት ከተረጎም ነው ብዙ ጊዜ እንደሚደረገው በራድ ክርስትና ምን አይነት ነው? ትኩስስ ክርስትና ምን አይነት ነው? ጌታስ እንዴት ሁለቱን መረጠ የሚለው ላይ ዳገት ይሆንብናል። ይሄንን እዚህ ላይ በነገራችን ላይ የመጨረሻው ጥቅስ ላይ ሌላ መጥቀስ የምፈልገው ነገር አለ። እዚህ ክፍል ብዙ ጊዜ የምንጠቅሰው እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ እበላለሁ፣ ከእርሱ ጋር ራት እበላለሁ፣ እርሱም ከኔ ጋር ይበላል። ይሄ ጥቅስ የተጻፈው ክርስቶስን ለማያምኑ ሰዎች አይደለም። እኛ ብዙ ጊዜ የምንጠቀምበት ስብከት ላይ ወንጌል ስብከት ላይ ነፍሳቱ ኢየሱስ የልባችሁን በር ያንኳኳል ወደ ኢየሱስ ኑ ለማለት ነው የምንጠቀምበት። ጥቅሱ የተጻፈው ለሎዶቅያ ክርስቲያኖች ነው። እነዚህ ሰዎች ክርስቲያኖች አማኞች ናቸው። ጌታ በደጅ ሆኖ የሚያንኳኳው እማያምነው ደጅ ላይ አይደለም፣ የምናምነው ደጅ ላይ ነው። ይሄ ትልቅ 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 ትምህርት አለው። ጌታ በደጅ ሆኖ የሚያንኳኳው የማያምኑት ቤት አይደለም፣ ራሱ ቤት ነው፣ ክርስቲያኖች ቤት። በብዙ መንገድ ጌታን ውጭ ቆልፈንበት ቁጭ ብለናል እንጂ ይሄ ለማያምኑ ሰዎች የተጻፈ ጥቅስ አይደለም። እንግዲህ የመጨረሻው አንድ ጥቅስ ጠቅሼ አቆማለሁ። ይኸውም የሚገኘው አንደኛ ነገሥት 2:19 አውጡ ሁላችሁም። ተስፋ አደርጋለሁ ይህን እንደምታደርጉ። አንደኛ ነገሥት አንደኛ ነገሥት 2:19 አውጡና እዚህ ደግሞ አንድ ትልቅ ቤተ ክርስቲያን በእኛ እንኳ አይደለንም ሌሎች አብያተ ክርስቲያናት የሚሰጡትን ነገር አንድ ነገር ነግራችኋለሁ። ይሄን ጥቅስ ለማጣመም አይሰጂት ለማድረግ 2:19 ላይ እንደዚህ ይላል። ቤርሳቤህ እንደምታውቁት የዳዊት ሚስት ናት፣ የኦርዮ ሚስት ነበረችው። ቤርሳቤህም የአዶንያስን ነገር ትነግረው ዘንድ ወደ ንጉሱ ወደ ሰሎሞን ገባች። ንጉሱም ሊቀበላት ተነሳ፣ ሳማትም፣ በዙፋኑም ተቀመጠ። ለንጉሱም እናት ወንበር አስመጣላት፣ የሰሎሞን እናት መሆኗ ነው። በቀኙም ተቀመጠች። እዚህ ላይ የምናየው ንጉሱ ሰሎሞን ዙፋን ላይ ቁጭ ብሏል። እናቱ ስለ አዶንያስ አንድ ነገር ልትነግረው መጣች። ስትመጣ ንጉሱም ሊቀበላት ተነሳ፣ ሳማትም፣ በዙፋኑም ተቀመጠ። ለንጉሱም እናት ወንበር አስመጣላት፣ በቀኙም ተቀመጠች የሚለውን ካቶሊኮች ይወስዱና ቅድስት ማርያም ዛሬም በሰማይ ቤት ከክርስቶስ ጋር እየነገሰች ነው፣ ኩዊን ኦፍ ሄቨን የሚሏት በዚህ ምክንያት ነው። እየነገሰች ነው፣ ምክንያቱም ሰሎሞን የኢየሱስ ምሳሌ ነው፣ ዙፋን ላይ ነው ያለው። እናቱ ስትመጣ ጎኑ አስቀመጣት፣ ዙፋን ላይ ወንበር አስመጥቶ። ይሄ ማለት ቅድስት ድንግል ማርያም በሰማይ ቤት ከክርስቶስ ጎን ተቀምጣለች እና የሰማይ ንግስት ናት። ይሄ ቢዛር ነው፣ ቢዛር የሆነ ትርጉም ነው። የማይገናኝ ሰዎች በልባቸው ያለውን ሊያደርጉትን የፈለጉትን ነገር አይሰጂት ሲያደርጉት እናያለን። አይሰጂት ለማድረግ ይፈልጋሉ። መጽሐፍ ቅዱስ የትም ቦታ የጌታችን እናት ንግስት እንደሆነች አይናገርም። እሱን ትነግሳለህ የሚለው እንጂ እሷን ትነግሳለች የሚልም የለም። እና የጌታችን እናት የሰማይ ንግስት የሚባል ስም እንደ መጽሐፍ ቅዱስ ሊሰጣት አይችልም። ይህም ጥቅስ አንዱ ሰዎች በጣም አይሰጂትን የሆነ ጥቅስ ይሄ ነው። ሌሎችም ጥቅሶች አሉ ብዙ። እንግዲህ አንድ ትርጉም በቅርብ ጊዜ እንግሊዝ ሀገር የመጣ መጽሐፍ ቅዱስ አለ። ስለ እሱ ተናግሬ አበቃለሁ። በተለይ እንግሊዝ ሀገር ያላችሁ እህቶች፣ ወንድሞች እንደነውሩ ተጠንቀቁ። የመጽሐፍ ቅዱሱ ስም አዝ ጉድ አዝ ኒው ቨርዥን የሚባል ነው። አዝ ጉድ አዝ ኒው ቨርዥን አዲስ ትርጉም ነው። ለምሳሌ ሴቶችን ላለማስቀየም ዮሐንስ 3:16 ሲተርጉም እግዚአብሔር አንድያ ልጁን ሰጠ ሲል ወንድ ልጁን ማለቱ ነው። እንግሊዝኛው he gave his only begotten son ነው የሚለው። son ያ ወንድ ነው። son የሚለውን ምን ብሎ ተርጉሞታል ይህን ሰውዬ? ሄንሰን ነው ሰውዬ ስሙ። ምን ብሎ ተርጉሞታል? child ብሎታል። God gave his only begotten child። ለምን ሳን ያልን እንደሆነ የወንድ አድሎ ስለሚሆን ፖለቲካሊ ኮሬክት አንሆንም። ቻይልድ ግን ብንሆን ቻይልድ ወንድም ሴትም ቻይልድ ስለሚባል ሴቶችን አናስቀይምም። ጀንደር ኢንክሉሲቭ መሆን አለብን ነው ነገሩ። ጀንደር ኢንክሉሲቭ። ስለዚህ ጋድ ላቭ ዘ ወርልድ ዳት ሂ ጌቭ ሂዝ ኦንሊ ቻይልድ ብሎ ተርጉሞት መጽሐፍ ቅዱሱ በሽያጭ ይገኛል። ሌላ ቦታ ደግሞ ብዙ ቦታ ላይ መጽሐፍ ቅዱስ ሲናገር የእግዚአብሔር ቀኝ እጅ እያለ ነው የሚናገረው። የእግዚአብሔር ቀኝ እጅ ወይም ሂስ ራይት ሃንድ እያለ ነው የሚናገረው። እዚህ ትርጉም ላይ የእግዚአብሔር ሀያል ክንድ ብሎታል። ቀኝ የሚለውን ሀያል ብሎ ተርጉሞታል። የእግዚአብሔር ሀያል ክንድ ለምን ሲሉት ግራ እጅ የሌላቸው ሰዎች ሊቀየሙ ስለሚችሉ ቀኝ እጅ ያላቸው ሰው የሌላቸው ሰዎች ሊቀየሙ ስለሚችሉ ቀኝ እጅ ብለን ከምንተረጉመው ሀያል ክንድ ብለን ምንተረጉመው ይሻላል ብሎ አሁንም በዛ መንገድ ተርጉሞታል። ለምሳሌ ዲመን ፖዜሽን የሚለውን ቃል ሜንታል ኢልነስ ብሎ ተርጉሞታል። ዲመን ፖዜሽን እና ሜንታል ኢልነስ አንድ አይደለም። ሳይኮሎጂ ውስጥ አስገባው። ዲመን ፖዜሽን አጋንንት፣ የጨለማው ስርዓት ዲያብሎስ፣ ኢየሱስን ሲያ የጨው የፈሸው እሱ ፖዜስ ያደረጋቸው ሰዎች የሚያሳዩት ሲምፕተም ነው። ሜንታል ኢልነስ አይደለም። ዲመን ፖዚሽን ሜንታል ኢልነስ ሊያመጣ ይችላል። ነገር ግን መጽሐፍ ቅዱሱ ዲመን ፖዚሽ የሚለውን ሜንታል ኢልነስ ብሎ መተርጎሙ ወንጀል ነው። ሌላ ደግሞ እዚህ አዲስ ኪዳን ውስጥ ምን አድርጓል ሰውየው? ሬቨሌሽንን መጽሐፍ ያወጣና የጎስፕል ኦፍ ቶማስ አስገብቶበታል። ጎስፕል ኦፍ ቶማስ የማርያም መግደላዊትን ታሪክ የሚያወራው መጽሐፍ ነው። ጥንት ቤተ ክርስቲያን አበው ይህ እግዚአብሔር ቃል አይደለም ብለው አውጥቶ የጣሉት ሳውዲ አረቢያ በነጻ ይታደላል ጎስፕል ኦፍ ቶማስ። ምክንያቱም የክርስቶስን መለኮታዊ ባህሪ ስለሚክድ ይወዱታል እስላሞች። እና ይህ ሰውዬ ሬቨሌሽንን እንዳለ ያስወጣና ጎስፕል ኦፍ ቶማስን አስገብቶ ነው ያሳተመው አዲስ ኪዳኑ። በተጨማሪ ጴጥሮስን ጌታ ኢየሱስ ሮክ አለት ስላለው ጴጥሮስን ሮኪ ብሎ ተርጉሞታል። ማርያም መግደላዊትን ማጊ ብሎ ተርጉሟታል። ጆን ዘ ባፕቲስት ጆን ዘ ዲፐር ነካሪው ብሎታል። ዮሐንስ ነካሪው ጆን ዘ ዲፐር። ካህኑን አሮንም ሮኒ ብሎታል። ኒኮዲሞስን ደግሞ ኒኪ ብሎታል። መጨረሻ ላይ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 እስከ 12 እስከ 2 ያለ ጥቅስ አለ። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዱ ደግሞ ለራሷ ባል ይኑራት የሚለውን ጥቅስ እያንዳንዱ ጓደኛ ይኑረው እሷም ጓደኛ ይኑራት ብሎ ተርጉሞታል። ምንድነው ጓደኛ? ሴክስ ፓርትነር ማለት ነው ጓደኛ። ስለዚህ ዝሙት እንዳታረቁት ሴክስ ፓርትነር ይኑራችሁ ማለት ነው። ወደ ክፉ ዘመን ይህን ነው ዘመኑ የሚያስፈራ ስለሆነ እሱን ጥቅስ አንብቤላችሁ አበቃለሁ። ሁለተኛ ጢሞቴዎስ ላይ ያለው ጥቅስ ነው። በጣም 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 የሚያሳዝን ጥቅስ ነው። የሚያስጠነቅቀን እሱን አነብላችሁና የዛሬው መልእክት እዚህ ላይ አበቃለሁ። በእውነት የምንኖርበት ዘመን የሚያስፈራ ነው። ነገር ግን ሁለተኛ ጢሞቴዎስ 3:1 ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄን ወቅ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄን ወቅ ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና የአምልኮት መልክ አላቸው ኃይሉን ግን ክደዋል። ከእንደዚህ ደግሞ ራቅ። በመጨረሻው ዘመን የሚያስጨንቅ ዘመን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ። ስለዚህ ነው መጽሐፍ ቅዱሳችሁን በደንብ ማወቅ ያለባችሁ። የትኛው ትርጉም ከየትኛው እንደሚሻል ከነ ምክንያቱ። ስለዚህ ነው መጽሐፍ ቅዱሳችሁን እናንተ ራሳችሁ ዲግ አርጋችሁ ማጥናት ያለባችሁ። ዝም ብሎ ከየትም የምታገኙትን ትምህርት በቃል ውስጥ ገብታችሁ ሳታረጋግጡ ይዛችሁ አትብረሩ፣ ይዛችሁ አትብረሩ። አንዳንዶቹ አንድ ቃል ብቻ ይዘው የሚሮጡ አሉ። አንድ ቃል ወይ እምነት ትሆናለች ያቺ ቃል። እምነት በቃ እምነት ሁሉም ቁልፍ ከፋች። አንዳንዱ ደግሞ መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ በቃ መንፈስ ቅዱስ፣ ሌላ ነገር የለም መንፈስ ቅዱስ። አዎ መንፈስ ቅዱስ ቦታ የለውም ማለት አይደለም፣ ግን እግዚአብሔርን ቃል በሙላት ልናየው ይገባል። አንዳንዶቹ ደግሞ ብሌሲንግ ብሌሲንግ በቃ ብሌሲንግ ብሌሲንግ ነው በቃ። አሁን ብሌሲንግ ዘመኑ የብሌሲንግ ዘመን ነው። ብሌስ መደራረግ ነው። ብሌስ ብሌስ ክርስቶስም የሞተው ብሌስ ያደረገ ነው። ብሌሲንግ ነው በቃ የሚያዋጣ። በየጊዜ አንዳንድ ፈሊጥ ይመጣል እና ሰዎች ያችን ይዘው ይወጣሉ። ከአንድ ቦታ የሰማሁትን ስብከት አገር ቤት ድረስ ይገባል። ስለዚህ እግዚአብሔርን ቃል አጥኑ። ሰዎች እግዚአብሔርን ቃል እየተነሱ እንደፈለጉ ደግሞ አንድ ሰምቻለሁ። ሌላ ይሄ ከሃዲ ነው ይህንም ያደረገው የዝሙት ፎቶግራፍ በየፔጁ እያደረገ አዲስ ኪዳን ያሳተመ ሰው እንዳለ አውቃለሁ። ይሄ ከሃዲዎች ነው፣ ከኤቴስቶች ውስጥ ነው። ዝሙት የሚሰራ ፎቶግራፍ ስዕል በየገጹ ውስጥ መሀል መሀል ጣልቃ እያስገባ እዚህ ድረስ መቅሰፍት እየጠየቅን ነው። እግዚአብሔር ይርዳን፣ እግዚአብሔር ይጠብቀን። እናንተም ጌታ ኢየሱስ ይባርካችሁ። እንግዲህ እዚህ ላይ አበቃለሁ። ብዙ ሄጅ አለሁ እና ማይክሮፎኑን እለቅላችኋለሁ። በተናገርኩት ላይ መጨመር የምትፈልጉ መለወጥ የምትፈልጉ አይ ይሄም አይሆንም መዘመር እፈልጋለሁ የምትሉ የለም ደግሞ ለዚህ ለክፉ ዘመን ልጸልይ አንድ ላይ ሁላችን የምንጸልይ ለዚህ ለክፉ ዘመን የምትሉ ብትኖሩ ይህን ማይክሮፎን ብትሻሙ ደስ ይለኛል። ጌታ ኢየሱስ ይባርካችሁ።